ጠቅላይ ሚኒስትር አብይ አህመድ በኮሪያ፣ ጃፓን እና እስራኤል ያደረጉት ጉብኝት ለ2012 የተያዘውን 3 ሚሊዮን የሥራ ዕድል የመፍጠር ዕቅድ የሚያግዝ ነው ሲሉ ቃል አቀባያቸው አስታወቁ። የጠቅላይ ሚኒስትሩ ቃል አቀባይ ቢልኔ ሲዩም ከአሜሪካ ድምጽ ጋር ባደረጉት በዚህ ቃለ ምልልስ ጉብኝቱ ከሥራ ፈጠራና ከኢንቨስትመንት አንጻር የኢትዮጵያን ምቹ ሁኔታ ለማሳየት የተቻለበት ነው ብለዋል። የሁለትዮሽ ስምምነቶች የተፈረሙበት የጠቅላይ ሚኒስትሩ ተጽዕኖ ፈጣሪነትና በርሳቸው የሚመራው የለውጥ ሂደት የተነሳበት መሆኑንም ቃል አቀባዩ ጨምረው ገልጠዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ወደ አንድ እንዲመጣ ከፍተኛ ሚና የተጫወቱት ጠቅላይ ሚኒስትር አብይ አሁንም ለመሰል የሰላም ሚና ዝግጁ ናቸውም ሲሉ ቃል አቀባዩ አጠቁመዋል። ጠቅላይ ሚኒስትሩ በቅዱስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆንም በአሜሪካ ድምጽ የተጠየቁት ቃል አቀባያቸው ከተጋበዙ ዝግጁ ናቸው ሲሉ መልሰዋል። በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ የሆኑትንና ከጠቅላይ ሚኒስትሩ ጋር ተጉዞ የተመለሱትን ቢልኔ ሲዩምን በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ይዟል።
Ladies and gentlemen, the Prime Minister of Ethiopia, Dr. Abiy Ahmed Ali, has just entered the ceremony area.
በኮሪያ የጀመሩት በጃፓን የቀጠሉትና በእስራኤል ያጠናቀቁት ጉብኝት ስኬታማ እንደነበር ነው ቃል አቀባያቸው ቢልኔ ሲዩም ለአሜሪካ ድምጽ አብራሩት። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢልኔ ሲዩም ትናንት ከጉብኝት መልስ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የተከናወኑ ተግባራትን የተገኙ ውጤቶችን ጠቃቅሰዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢልኔ ሲዩምን በዚህ ጉብኝት ዙሪያ አነጋግሬያለሁ። ከእስራኤል ጋር የተፈረመው ባለ 5 ነጥብ የጋራ መግባቢያ ሰነድ ቢልኔ በምሳሌነት ከተጠቀሷቸው የጉብኝቱ ስኬቶች አንዱ ነው። በጋራ መግባቢያ ሰነዱ መሰረት ሁለቱ ሀገሮች በግብርና፣ በውሃ፣ በመስኖ ልማት፣ በጤና እንደዚሁም በሳይንስና ቴክኖሎጂ ዘርፎች የተፈረሙ ስምምነቶችን ተግባራዊ ለማድረግና የበለጠም ለማጎልበት ተስማምተዋል። የሳይበር ደህንነት፣ የቴሌኮሙኒኬሽንና የጠፈር ሳይንስን ጨምሮ በሌሎች የትብብር መስኮችም ተጨማሪ ስምምነቶችን ለመፈራረም የሚያስችሉ ሁኔታዎችን ለመመርመር ተስማምተዋል። ወደ 3 ሀገራት የተጓዘው የሉካም ቡድን አባል ከነበሩት ቢልኔ ሲዩም ጋር ካደረኩት ቃለ ምልልስ የዛሬው የሚጀምረው ከእስራኤል ጋር የተፈረመውን ስምምነት ፋይዳ ከሚያብራሩበት ነው።
ይህም ልክ እንዳልከው ከፍ የማድረጊያው ማሳያው ነው። ከዚህ ጋር ተያይዞ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በንግግራቸው የጎንዮሽ ባይላተራል ውይይቶች ላይ አንድ የተጠቀሙት ቃል ነበረች እና እስካሁን በኢትዮጵያና በእስራኤል ያለው ግንኙነት ማስቀጠል ብቻ ሳይሆን ኤሌቬት ማድረግ አለብን የሚለውን ቃል ተጠቅመው ነበረ። ስለዚህ አሁን ካለበት ማስቀጠሉ ብቻ ሳይሆን ከፍ ወዳለ ደረጃ ደግሞ ማድረስ መቻል አለብን እና ወደዛ ነው መስራት ያለብን ብለው ነበር። ስለዚህ ልክ እንዳልከው እነዚህ የመግባቢያ ሰነዶችም ያ እሱ አንድ አካል ናቸው። አንድ ሁለት እርምጃ የምንሄድበት ማለት ነው። ወደፊት
እንግዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰዎች ኢትዮጵያን በአዲስ መንገድ መመልከት ጀምረዋል ብለዋል። በአጠቃላይ ግን ጠቅላይ ሚኒስትር አብይ አህመድ ጉብኝት ባደረጉባቸው ሀገራት እሳቸውና መንግስታቸው ያካሄዱት ያለው ለውጥ ስላለበት ደረጃ ያለው እይታ ምን ይመስላል? አንቺ ካየሽው በኮሪያም፣ በደቡብ ኮሪያም፣ በጃፓንም፣ በእስራኤልም ማለት ነው።
በጣም በጥሩ እይታ ነው እየተቀበሉ ያሉት። እንግዲህ ኢትዮጵያ የነበረችበትን ደረጃ የኢትዮጵያ ያው በዓለም መድረክ ላይ ተፈላጊነትም አላት፣ አሁን ደግሞ የበለጠ ጎልቶ እየወጣ ነው ብዬ እገምታለሁ። እና ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያነሱት ዓለም እንዳለ ኢትዮጵያን እያያት ነው። በአጭር ጊዜ ውስጥ በጣም ብዙ ነገሮች በፖለቲካ ምህዳሩ መስፋት፣ በኢኮኖሚ ምህዳሩ መስፋት፣ በሚዲያም በለው በተለያዩ ነገሮች ያው ዜና ላይ በጣም ብዙ ጊዜ ስለሚወጣና ስለሚሰማ ኢትዮጵያ የለውጥ ሂደቶች በሌላ አገሮች መሪዎችም በሌሎች ሰዎችም ዘንዳ ከፍ ያለ እይታ እየመጣላት ነው ኢትዮጵያ። ስለዚህ ከዛ አንጻር ነው እነሱም ያሉት በሆል ወርልድ ኢዝ ዋችንግ ብለው የነበረው። ጠቅላይ ሚኒስትር አህመድን ደግሞ የቤንጃሚን ኔታንያሁ ራሳቸው የአፍሪካ ተጽዕኖ ፈጣሪ ብለዋቸዋል። በኮሪያ በጃፓንም በነበረን ቆይታ እዛ እነዚህ መሪዎች መሀል ብቻ ሳይሆን ከምናደርጋቸው የጎንዮሽ ውይይቶች ከባለ ሀብቶች ጋር ሁለት ትላልቅ ቢዝነስ ፎረሞችን ተዘጋጅተው ነበረ ኮሪያና ጃፓን ላይ በተለይ ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ የማበረታቻ መድረኮች ማለት ነው። ስለዚህ እነዚህ ሁሉ መድረኮች ላይ የምትሰማ ናቸው በጣም ጥሩ ነገሮች እየተፈጠሩ እንደሆነ ኢትዮጵያ እንደተሰማቸውና ጉጉት እንዳረፋፋቸው ኢትዮጵያ ደግሞ ወደሚቀጥሉት አመታት ጥሩ ሂደት ላይ ይሄደች እንደሆነ ያላችሁን ስሜት በብዙ መድረኮች እየሰማን ነበር ማለት ነው።
የአሁኑ ጉብኝት እንግዲህ ቢላኔ ረዘም ያሉ ከሚባሉ የጠቅላይ ሚኒስትሩ የውጭ ቆይታዎች አንዱ ሊሆን ይችላል። ጠቅላይ ሚኒስትሩ በውጭ ሀገር በጉብኝት ላይ በሚሆኑበት ጊዜ በሀገር ውስጥ ያሉ ሁኔታዎችን በቅርበት እንደሚከታተሉ ግልጽ ነው። ይህንን የምለው እሳቸው በጉብኝት ላይ በነበሩበት ወቅት ጎልተው ከተነሱ ጉዳዮች አንዱን ለማንሳት ፈልጌ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ እና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል ለምሳሌ ያለው ልዩነት ቀጥሏል። እሳቸው በውጭ ሀገርም በነበሩበት ጊዜ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ለሁለት ተከፍሎ በነበረበት ጊዜ የሽምግልና ሚና መጫወታቸው ይታወቃል። በእሳቸው ጥረትም ነው ሲኖዶሱ ወደ አንድነት የመጣው። አሁንም ዳግም የመሸምገል እቅድ ይኖራቸው ይሆን?
መለስ ብዬ ወደ መጀመሪያው ሀሳብ ያነሳኸው ላይ ትንሽ ማብራሪያ ነገር ስበትና ያው ጠቅላይ ሚኒስትር አብይ አህመድ ከልኳቸውን ጋር ከሀገር እንዲወጡ ያሉት ነገሮች ላይ እዚህ ያሉት ነገር ላይ ልክ እንዳልከው ወደጊ ሲደረሳሉ ያውቁታል። አንድ ሀገር ከወጣ ማለት የሀገርን ጉዳይ ይዞ አይደለም የሚሄዱት ማለት አይደለም። እና አንደኛው እዚህ ላሰምር የምፈልገው በእነዚህ በሶስቱም ሀገራት ላይ በዋነኛነት ጎልቶ የወጣው የነበረው እንግዲህ በቅርብ ታውቃለህ ከአንድ ወር በፊት አካባቢ ጠቅላይ ሚኒስቴሩ የሚመሩት ብሔራዊ ኮሚቴ ተቋቁሟል። ስራ ፈጠራ ኮሚሽን እና በኢንቨስትመንት ኮሚሽን አብሮ በመሆን የሚሰሩበት ትልቅ የብሔራዊ ኮሚቴ ተፈጥሯል ማለት ነው። እና ይሄ ዋነኛው ስራ ፈጠራ ላይ እና ኢንቨስትመንት ስራ ፈጠራ ላይ እና ኢንቨስትመንትን እንዴት አትራክት እናደርጋለን የሚል ነው። ስለዚህ ከነዚህ ሶስቱም ሀገራት ያናው ትልቁ ነገር የወሰድነው ኢትዮጵያን ምቹ ሁኔታ ሄደው ይሄንን ማሳየት እና ለነዚህ አይነት ለተከፈቱት መስኮች ለስራ ፈጠራም አጋዥ ይሆናሉ የሚባሉትን ነገሮች ምክንያቱም መንግስትም ፕራዮሪቲ ያደረጉት ጠቅላይ ሚኒስትሩ ደግሞ አስኩረው ይሄንን ኮሚቴ እየመሩ ያሉት በሚቀጥለው በ2012 ውስጥ 3 ሚሊዮን ስራ ይፈጠራል በሚለው አላማ ላይ ያተኮረ ስለሆነ ይሄንን የሀገርን ስራ ይዘው ነው የሄዱት እና ለዛ ምላሽም ለመፈለግ ነው። ስለዚህ ከሱ ጋር የተያያዘ ነው። ላነሳኸው ጥያቄ እንግዲህ እውነት ነው የሁለቱን ሲኖዶች በነበረው ክፍተት እነሱን ለማቀራረብ በጣም ብዙ ስራ ሰርተው ነበር። ጠቅላይ ሚኒስትር አብይ አህመድ የማግባባትን ስራ ሰርተው ነበር እና ጥሩ ሁኔታ ላይ ደርሶ ነበረ። አሁን ለተነሳው ነገር እንግዲህ እንደዚህ አይነት ነገር ያስፈልጋል ከተባለ ከሲኖዱ በኩል እሳቸውን በማንኛውም ሰዓት ገብተው እርቅ ማምጣት ላይ ለማወያየት በማንኛውም ሰዓት በማንኛውም ቡድን እንደዚህ አይነት ጥሪ ከተደረገላቸው ዝግጁ ናቸው።
የአሁኑ የጠቅላይ ሚኒስትሩ ጉብኝት ከተለመደው በተለየ ቁጥራቸው የጨመረ መገናኛ ብዙሀን አብረው የመሄድና የመዘገብ እድል ያገኙበት ነው። ይሄ እንግዲህ የእናንተን ጽሕፈት ቤትም የሚመለከት ነው እና ይሄ የአንድ ጊዜ ጉዳይ ነው ወይስ የቀጣይ አቅጣጫ አመላካች ነው?
እንግዲህ ያው የፕሬስ ሴክሬታሪያቱ ከተቋቋመ አሁን ከፊለስታዎች ትግር ላይ እንግዲህ 2012 አንድ አመት ይሞላዋል። በዚህ አንድ አመት ጉዞት ይሄ ፕሬስ ሴክሬታሪያት የተለያዩ ልምዶችን ከተለያዩ ወገኖችን የማዳመጥ ባህልን እያዳበረ አሰራሩንም በተቀላጠፈ መንገድ በተለይ ደግሞ መረጃን በተቀላጠፈ መንገድ እና በተደራጀ መንገድ ግዴታም ስላለብን እሱን ለማህበረሰቡ ለማድረስ የምናደርጋቸው ጥረቶች በጣም ብዙ ናቸው። ስለዚህ እንደዚህ አይነት የውይይት መድረኮች ፈጥረን ከተለያዩ የሚዲያ አባላትም ጋር ተነጋግረን ለኤክስፔሪየንስም እንፈልገዋለን፣ ለዘገባም ደግሞ ለተደራሽነትም እዚህ ላይ ልናገዝ እንችላለን ብለው እነሱን ባቀረቡልን ሀሳብ እኛም ደግሞ ብዙ የማህበረሰቡ ክፍል ተደራሽ እንዲሆን ማለት ነው የሚደረጉት እንቅስቃሴዎች እሱን ታሳቢ በማድረግ ነው ሰፋ ያደረግነው። ስለዚህ ቀጣይነት እንዲኖረዋል ማለት ነው። ከአንድ አገር ውስጥም ነው አገር ውጭም ላሉ ጉብኝቶች ማለት ነው። አገር ውስጥ በሚሆንበት ሰዓት ይሄንን ልምድ ኦልሬዲ እያዳበር ነው እየሄድንበት የነበረ ነው። ስለዚህ አሁንም በቀጣይነት ደግሞ እንደየጉዳዩ እየተጋበዙ ሌሎች ሚዲያዎችም እንግዲህ እዚህ የፕሬስ ኮረስፖንደንት ቡድን አካል የሆኑትን እየጋበዝን እነሱን እንመስጣለን ማለት ነው።
የውጭ ከሀገር ሚዲያ ኮረስፖንዳንቶችን የሀገር ውስጥ ሚዲያዎችንም ማለት ነው።
ጉዳዩ ይለያል እንግዲህ እንደ ጉዳዩ ሆነ ኬስ ባኬስ ቤትስ እየታየ በየጉዳዩ ግን ያው ዋናው ከኛም በኩል አብሮ በቅርበትም ለመስራት በተለይ ደግሞ ልክ እንዳልኩ ቅድም ተደራሽነቱን የበለጠ እንትን ለማስፋት ከሱ ጋር ተያይዞ የምናደርጋቸው ጥረቶች ናቸው። በቄሰት የተደረገ
ሁለተኛ ክፍል ቃለ ምልልስ የሚጀምረው ሶስቱ ሀገራት ለምን እንደተመረጡ ከሚያብራሩበት ነው።
ከሶስቱ ሀገራት መሪዎችም ጋር ተገናኝተዋል። ከልዑክ ቡድናቸው ጋር በተለይ የጃፓንና የኮሪያ መንግስት ወይም ልዑክ ልከው በተደጋጋሚ ጊዜም ጥሪ ቀርቦላቸው ነበር ለጠቅላይ ሚኒስትር አብይ አህመድ ኦፊሳላዊ ጉብኝት እንዲያደርጉ ማለት ነው። በእነዚህ ሀገራት የበለጠ ያለውን የረጅም ጊዜ ታሪካዊ ግንኙነትን ለማጠናከር ረገድ ማለት ነው። ከጃፓንም ጋር ደግሞ ተገናኝቶ ጃፓን ላይ በዚህ አመት 7ኛው የቶኪዮ ዓለም አቀፍ የልማት ኮንፈረንስ የሚካሄድ ነበረ። ይሄ ኮንፈረንስ ደግሞ የሚዘጋጀው የጃፓን መንግስት ቲካድ የሚባለው ቲካድ ሰበብ በጃፓን መንግስት በዓለም ባንክ እና በተባበሩት መንግስታት አማካኝነት የሚዘጋጅ ነው። የሚያተኩረውም የአፍሪካ ልማት ላይ ነው። ስለዚህ ስለዚህ ያው ኢትዮጵያም በጣም በዚህ ባለም መድረክ ላይ ዝናው ከፍያለች ስለሆነ ከመንሰራቸው ስራዎች ጋር እዚህ ላይም እንዲገኙ ከሌሎችም የአፍሪካ መሪዎችም ጋር የልማት ድርጅቶችም ተገኝተውበታል እና ትላልቅም ኩባንያዎች እና ባለሀብቶችም የተገኙበት መድረክ ነበረ። ስለዚህ በአጠቃላይ እነዚህ የኦፊሻላዊ ጉብኝቶች በኮሪያ እና በእስራኤል ማድረግ ነበረ፣ የአፍሪካ ድርጅቶች ለመሳተፍ ነበረ። ግን በዋነኝነት ደግሞ የጎንዮሽ የነበሩት ውይይቶች ናቸው የተደረጉት ባይላትራል ውይይቶች። እነሱ የበለጠ አሁን ካለውም ግንኙነት በኢትዮጵያና በእነዚህ ሀገራት መሀል ካለው ግንኙነት የበለጠ እንዴት ነው አብረን ሰርተን ከፍ ልናደርግ የምንችለው ግንኙነታችንን፣ በተለይ ከኮሪያ ጋር ደግሞ የድሮ ዘመን ያለፈው የእኛ ማስተዋጽኦ የነበረበት ነበር። የእኛም ወታደሮች ያው ጊዜ በኃይለ ሥላሴ ጊዜ ክብር ዘመን ሄደው እዛ ተሳትፎ ነበረ። ለዚህ ጋር ከሱ ጋር ተያይዞ የበለጠ እንዴት ነው የኮሪያ ዘማቾች አዎ እሱም ያስተሳሰረን ነገር አለ። ከእስራኤልም ጋር ደግሞ ጊዜ ታሪካችን ያው ከድሮ ጊዜ ከመጽሐፍ ቅዱስ ጊዜ ጀምሮ ያለ ትስስር ነው። አሁንም ደግሞ በቤተ እስራኤል አማካኝነት እዛ ባሉ ኢትዮጵያውያን እስራኤሎች በእነሱም አማካኝነት ያው ትስስሩ የቀጠለም ነው። እንዲሁም ደግሞ ከሁለቱ ሀገራት ጋር ያለውም ኢኮኖሚ በለው በፖለቲካዊ ትስስሩ እንዴት ሊበረታታ ይችላል የሚለው ነው። ስለዚህ በእነዚህ ሶስቱም ሀገራት ያለውን ግንኙነት እንዴት ወደ ስትራቴጂክ ሌቭል ልናጠናክረው እንችላለን፣ በተለያዩ መስኮችም ላይ ያሉት ድጋፎችም እነሱንስ እንዴት ልናጠናክር እንችላለን፣ እንዴት ሊጨምሩ ይችላል ደስ ነው ለመወያየት ነበር የሄዱት።
ቃል አቀባይዋ በዚህ ማብራሪያ እንዳሉት ጠቅላይ ሚኒስትር አብይ አህመድ ለጉብኝት ወደ ውጭ ሀገራት የሚሄዱባቸው አጋጣሚዎች አገር ከመምራት ኃላፊነት የሚርቁባቸው ላፍታም ቢሆን አይናቸውን የሚያነሱባቸው አይደሉም። ወደ ውጭ በሚጓዙባቸው ጊዜያት ሁሉ አገር ውስጥ ስላሉ ሁኔታዎች ባሉበት ገለጻ ይደረግላቸዋል፣ ያውቋቸዋል ነው ያሉት። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስና በኦሮሚያ ቤተክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆነ ተጠይቀውም ከተጋበዙ ዝግጁ ናቸው ማለታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።